ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አድማ ወልቂጤ ላይ
ጀረኪናው ጭኖ ሲሄድ ከነ ጀረኪናው 10 ጀረኪና ጭኖ በጀረኪናው ሲይዞ ጥይት መጥቶ
ገዳዩ ደግ ይቅረቡልን ማች ቤተሰቦቻችን ደግሞ ነገ ካሳ ያገኙ በሚል ያው ህብረተሰቡ ነው አኩርፎ የተቀመጠው። ትናንትና ግብር የራሱ ስግ ነበር። ዛሬም እንደዛው ነው። ገና አሁን ወደ ወረዳዎች ሁላ እየሄደ ነው። የጠፋው የሰው ነፍስ ነው። ከራሳቸው የወጡ ማህበረሰብ ነው የሞቱት።
ያነጋገርናቸውን የከተማይቱ ነዋሪዎች ድምፅ ነው የሰማችሁት። ሙሉ ዘገባው በዕለቱ አቢይ ርዕስ ይቀርባል። የኢትዮጵያ መንግስት በአሸባሪነት ከፈረጀውና ሸኔ እያለ ከሚጠራው ታጣቂ ቡድን ጋር ግንኙነት አላችሁ በሚል የተጠረጠሩ 800 መምህራን የሁለት ወር ደሞዝ እንዳልተከፈላቸው የአሜሪካ ድምፅ ያነጋገራቸው አንድ መምህር ተናገሩ። የዚህም ዘገባ ዝርዝር ደርሶናል። ከመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ የካቲት 14 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ቢል አንድራዴ ለስርጭት ምህንድስና፣ ቆንጅታየ ደግሞ ለሰዓቱ የዓለም ዜና ተሰይመዋል። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን ከተቀሩ ባልደረቦቻችን ጋር በመሆን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR እና አጋሮቹ ለደቡብ ሱዳን ስደተኞች ምርጃ የሚውል $1.3 ቢሊዮን ድጋፍ ተማጽነዋል። UNHCR እና 108 የሰብአዊ ረድኤትና የልማት አጋሮቹ ሆነው የጠየቁት ገንዘብ በዚህ እንደ አውሮፓውያን አቆጣጠር 2023 ዓመተ ምህረት ለ2.2 ሚሊዮን ደቡብ ሱዳናውያን ስደተኞች ጥበቃና እርዳታ የሚውል መሆኑን UNHCR አስታውቋል። ገንዘቡ ለስደተኞቹና ለሚያስተናግዷቸው በኢትዮጵያ፣ በኮንጎ ዲሞክራሲያዊት ሪፐብሊክ፣ በኬንያ፣ ሱዳንና ዩጋንዳ ያሉ ማህበረሰቦችን ለመደገፍ እንደሚውል ነው ድርጅቱ ያስታወቀው። በሌላ የሰብአዊ ረድኤት ነክ ዜና የሶማሊያ የእርዳታ ሰራተኞች የለጋሾች መሰላቸት እያሳሰባቸው መሆኑን አስታውቀዋል። ሶማሊያ በበርካታ አስርት ዓመታት ባልታየ ድርቅ በተጎዳችበት በአሁኑ ወቅት የሚሰጣት ሰብአዊ እርዳታ ሊቀነስ እንደሚችል የጠቆሙት የሀገሪቱ የእርዳታ ሰራተኞች ጉዳዩ ስጋት ውስጥ ከተውናል ነው ያሉት። የለጋሾች መሰላቸትና በዓለም ዙሪያ ሰብአዊ እርዳታ የሚያስፈልጋቸው በርካታ ቀውሶች በመኖራቸው ምክንያት ሶማሊያ የምታገኘው ሰብአዊ ድጋፍ መጠኑ ሊቀነስባት እንደሚችል የረድኤት ሰራተኞቹ ስጋታቸውን አሰምተዋል። በቅርቡ የሶማሊያ መንግስትና የሰብአዊ ረድኤት ድርጅቶች በዚህ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ ም በሶማሊያ 7.6 ሚሊዮን ዜጎችን ለመርዳት የሚውል 2.6 ቢሊዮን ዶላር ድጋፍ መማጸናቸው ይታወሳል። በመጪው የመጸው ወቅት በቂ ዝናብ የማይጥል ከሆነና የሰብአዊ ረድኤት ድጋፉ ካልቀጠለ በስተቀር ከባድ ቸነፈር ሊከሰት ይችላል የሚል ስጋት አሰምተዋል። በደቡብ አፍሪካ አስተናጋጅነት የባህር ኃይል ልምምድ የሚያደርጉት የሩሲያና የቻይና መርከቦች ትናንት ሰኞ ደቡብ አፍሪካዋ ሪቻርድ ቤይ ባህረ ሰላጤ መቆማቸው ተገልጿል። በዩክሬን ጦርነትና ቻይና ራስ ገዟን ታይዋንን በሚመለከት የምትከተለው ፖሊሲዋ ይበልጡን እየከረረ ባለበት በዚህ ወቅት በዓለም አቀፍ ደረጃ ውጥረቶች እየተጋጋሉ መሆኑን ያወሳው የሮይተርስ ዘገባ፣ በመሆኑም የዓለም ሀያላን አፍሪካ ውስጥ ተጽዕኖአቸውን ለማሳደር ፉክክር ላይ እንደሆኑ አመልክቷል። ደቡብ አፍሪካ ከሩሲያና ከቻይና ጋር የምታደርገው የባህር ኃይል ልምምድ መደበኛ ልምምድ እንደሆነ እየተናገረች ነው። ይሁን እንጂ ሮይተርስ ያነጋገራቸው ደቡብ አፍሪካ ያሉ የ6 የኔቶና የአውሮፓ ህብረት አባል ሀገሮች ዲፕሎማቶች የጦር ልምምዱን እንዳወገዙ ተናግረዋል። ዩክሬንን በሚመለከት ገለልተኛ አቋም እንደምትከተል የምትናገረው ደቡብ አፍሪካ ባለፈው ዓመት ሩሲያን ባወገዘው የተባበሩት መንግስታት ድርጅት ውሳኔ ላይ ድምጸ ተአቅቦ ማድረጓ የሚዘነጋ አይደለም። ተንታኞች በበኩላቸው ደቡብ አፍሪካ ለ10 ቀናት የሚዘልቅ የጦር ልምምድ ለዚያውም ሩሲያ ዩክሬንን የወረረችበት 1ኛ ዓመት በሚታሰብበት በዚህ ወቅት ማስተናገዷ አደገኛ አካሄድ ነው ይላሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩክሬን ዋና ከተማ ኪቭን ትናንት በድንገት የጎበኙት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ ደግሞ ፖላንድ ጉብኝት ላይ ናቸው። ፕሬዝደንቱ ዛሬ በፖላንድ ዋና ከተማ ዋርሶ ከሚገኘው ታሪካዊ ቤተ መንግስት ሩሲያ ዩክሬን ላይ ወረራ የከፈተችበትን አንደኛ ዓመት መታሰቢያ አስመልክተው የሚያደርጉት ንግግር በከፍተኛ ደረጃ እየተጠበቀ ነው። ፕሬዝደንት ባይደን በንግግራቸው የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ሀገራቸውን ከጥቃት እንዲከላከሉ ለመርዳት ዩናይትድ ስቴትስ የኔቶ አባል ሀገሮችና ምዕራቡን ዓለም ምን ያህል እንዳስተባበረች አጉልተው ያስረዳሉ ተብሎ ይጠበቃል። የዋይት ሀውስ የብሔራዊ ጸጥታ አማካሪ ጄክ ሰለቫን በሰጡት ቃል ፕሬዚደንት ባይደን በዚሁ ስፍራ ባለፈው ዓመት መጋቢት ወር ላይ ንግግር ማድረጋቸውን አስታውሰው የዛሬውም ንግግራቸው ኔቶና ዩናይትድ ስቴትስ ለዩክሬን እየሰጡ ስላለው ድጋፍ መሰረታዊ ጥያቄዎችን የሚመልስ እንደሚሆን አስረድተዋል። ባይደን ከአንድ ዓመት በኋላ ለሁለተኛ ጊዜ በፖላንድ ያደረጉትን ጉብኝት ከፕሬዚደንቱ አንደርዜጅ ዱዳ ጋር በመወያየት ነው የጀመሩት። በሌላ ዜና የሩሲያው ፕሬዚደንት ቭላዲሚር ፑቲን ከዩናይትድ ስቴትስ ጋር ባለን የኒውክሊየር መሳሪያ ቁጥጥር ውል መሳተፋችንን እናቋርጣለን ሲሉ ተናገሩ። በእንግሊዝኛ የአህጽሮት ስሙ ኒው ስታርት ተብሎ የሚጠራውና በሁለቱ ሀገሮች መካከል እንደ አውሮፓውያን አቆጣጠር በ2010 የተደረሰው የመጨረሻው የኒውክሌር መሳሪያ ቁጥጥር ውል ሁለቱም ሀገሮች ከ1550 በላይ የኒውክሌር ተተኳሾችን እንዳያከማቹ የሚቆጣጠር ሲሆን ውሉ ተግባራዊ የሚሆንበት ጊዜ እንደ አውሮፓውያን አቆጣጠር በመጪው 2026 ዓመተ ምህረት ያበቃል። ፑቲን ለሩሲያ ፓርላማ ዛሬ ባሰሙት የሀገር ሁኔታ መግለጫ ንግግር አሁኑኑ ከውሉ ሙሉ በሙሉ እንወጣለን ማለታችን አይደለም ያሉ ሲሆን አስከትለው ዩናይትድ ስቴትስ የኒውክሊየር መሳሪያ ሙከራ የምታደርግ ከሆነ እኛም ሙከራችንን ለመቀጠል ዝግጁ መሆን አለብን ማለታቸው ተጠቅሷል። በቱርክና በሶሪያ የድንበር አካባቢ ትናንት ሰኞ በደረሰው ሌላ ርዕደ መሬት ቢያንስ 8 ሰዎች መሞታቸው ተዘግቧል። ከሁለት ሳምንታት በፊት በዚያው የሁለቱ ሀገሮች ድንበር አካባቢ በደረሰው ኃይለኛ የመሬት መናወጥ ቁጥራቸው ወደ 45,000 የሚጠጋ ሰዎች መሞታቸው የሚዘነጋ አይደለም። የትናንቱ የመሬት መናወጥ በርዕደት መለኪያው በሬክተር ስኬል ላይ 6.4 ያስመዘገበ ሲሆን የደረሰውም ከሁለት ሳምንታት በፊት ርዕደ መሬቱ በደረሰበትና እጅግ ከባድ ጉዳት ባስከተለባት የሃታይ ክፍለ ግዛት ከተማ እንደሆነ ተዘግቧል። የትናንትናው ነውጥ ሶሪያ፣ ዮርዳኖስ፣ ሌባኖስ፣ ግብጽን ጨምሮ በርካታ ሀገሮች ውስጥ የተሰማ ሲሆን ከመጀመሪያው በኋላ 6.4 ኃይል ያስመዘገበ የመሬት ነውጥ ተከትሎ እንደነበረ ታውቋል። ሃታይ ክፍለ ግዛት ውስጥ በርካታ ህንፃዎች ተደርምሰዋል። የእርዳታ ሰራተኞችም ከፍርስራሾቹ ውስጥ መውጫ ያጡ ሰዎችን እየፈለጉ ናቸው። የሶሪያ ባለስልጣናት በበኩላቸው አሌፖ ውስጥ 6 ሰዎች እንደተጎዱ አስታውቀዋል። የቱርክ ፕሬዚደንት ሬቼፕ ጠይብ ኤርዶዋን ትናንት ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ተነጋግረዋል። ከዚያ ቀደም ሲል የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ ለቱርክና ለሶሪያ $100 ሚሊዮን ተጨማሪ ድጋፍ እንደምትሰጥ ቃል ገብተዋል። ይህም ለሁለቱ ሀገሮች ዩናይትድ ስቴትስ የለገሰችውን እርዳታ ወደ $185 ሚሊዮን ከፍ አድርጎታል። በመጨረሻም የስፖርት ዜና፣ ዛሬ ሩዋንዳ ላይ በተካሄደው ቱር ዲ ሩዋንዳ የተባለው ዓለም አቀፍ የቢስክሌት ውድድር በ3ኛው ዙር እሽቅድምድም ግሪን ፕሮጀክት የተባለውን ክለብ ወክሎ የሚወዳደረው ኤርትራዊው ሄኖክ ሙሉ ብርሃን ማሸነፉ ተዘግቧል። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
Voice of America. ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የዕለተ ማክሰኞ ምሽት የካቲት 14 2015 ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። ጃን ድራይደን የስቱዲዮ ምስልና ድምፅ ያቀናብርልናል። አድማጮች ወደ ቀዳሚው የዕለቱ አብይ ዘገባ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
እንዴት እስከዛሬ ድረስ እኔ እንደምወደው አይነት ትረካዎች እንደንባትማን ለስፓይደርማን አይነት ትረካዎች ሊሆኑ ግን በኢትዮጵያዊ በአፍሪካዊ የሆነ ለለጀግና ይናን አልጎት ይናን ባሉት የሚያሳይ በተለይ እንደኛ እንጀራ ሚበራ ምንም እንዴት እስከዛሬ አላየሁም
አፍሪካዊ ማንነት ያላቸው ገጸ ባህሪያትን የያዙ መጽሐፍት ለአፍሪካ ሕፃናት ያላቸውን ጠቀሜታ አስመልክቶ ማብራሪያ የሰጡት በኢትዮጵያ ባህል ታሪኮችና አፈ ታሪኮች ላይ ተመስርቶ የተጻፈው ጀንበር የተባለው መጽሐፍ ደራሲ ብስራት ደበበ ናቸው። ሁለተኛው አጋማሽ ይመለሳሉ፣ ጠብቋቸው። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ወልቂጤ ከተማ አድማ ላይ ናት። በደቡብ ክልል ጉራጌ ዞን ወልቂጤ ከተማ ባለፈው ሳምንት በመጠጥ ውሃ ችግር ሳቢያ ሰላማዊ ሰልፍ ለማድረግ የወጡ ሶስት ሰዎች መገደላቸውን ተከትሎ የተደረገው ከቤት ውስጥ ያለመውጣት አድማ ዛሬም ቀጥሏል። ባንክ ቤቶችን ጨምሮ የመንግስትና የግል ተቋማት ዝግ መሆናቸውን ነዋሪዎች ይናገራሉ። አድማውን ያደረጉት ሰላማዊ ሰዎችን ገድለዋል የተባሉ የመንግስት ጸጥታ ኃይሎች ለህግ እንዲቀርቡና ለሟች ቤተሰቦችም ካሳ እንዲከፈል ለመጠየቅ መሆኑን እነኚሁ ነዋሪዎች ተናግረዋል። ዮናታን ዘብዲዮስ ነው የተከታተለው።
ባለፈው ሳምንት ወልቂጤ ውስጥ ከተገደሉ ሶስት ሰዎች መካከል አንዱ ጀዋር አለሙ ሲሆን አባቱ አቶ አለሙ ክፍሌ ልጃቸው ምንም ውስጥ ተሳትፎ ያልነበረው የውሃ መቅጃ ጀሪካን በባጃጅ ጭኖ ውሃ ፍለጋ ላይ እያለ እንደተገደለባቸው ተናግሯል። ፍትህ እንዲሰጣቸውም ጠይቀዋል።
ጀረኪናው ጭኖ ሲሄድ ከነ ጀረኪናው 10 ጀረኪና ጭኖ በጀረኪናው ሲዞ ጥይት መቱብኝ።
መኪና ነበር የሚነዳው
ባጃጅ። እኔ ወዲያውኑ ሬሳ ቢዞ ሲያመጡብኝ ቤት ሲያመጡት አረ ቤቱ ገብቶ ይውጣል በቀይ መስቀል። ሬሳ ሲመጣ ቤት መታጠብ አለበት አይደለም እንዴ? በቤቴ አንድ ብልቃት ውሃ በማጣቴ መስኪድ ውሰዱልኝ አልኳቸው እና ቤተሰብ ሳይሰናበተው በዛ ወስጄ ቀበርኩ። በዚህ አይነት ሀዘን ገጠመኝ። ይኸው የቀበረም ያስቀበረም ይኸው ውሃ ቢሆንም ችግር ላይ ያለ ነው።
ሌላው ስማቸው እንዳይጠቀስ ጠየቁ የከተማው ነዋሪም ከተማው ውስጥ መደበኛ እንቅስቃሴ መቋረጡን ተናግሯል።
የመንግስት ተቋም የግ ተቋም ይባል ምንም የከተማ ባጃጅ የከተማ ታክሲዎች ምንም ነገር የለም። ሁሉም ነገር ዝግ ነው አሁን ላይ ማለት ነው። ቶሎ በቃ ወደ ሽምግልናና ጉዳዩ ሲያልቅ ብቻ ነው ወደ ስራ መግባት ያለብን የሚለው ነገር ነው አድማው የተነገረ። አሁን እኮ አድማው የሚመራው ይሄ ነው የሚባል አካል እኮ የለም። ሁሉም በየራሱ ራሱ ፈልጎ ያደረገው ነገር ነው።
እኚሁ ነዋሪም ለአድማው ምክንያት ነው ያሉትንም ያስረዳሉም።
ገዳዮች ለህግ ይቅረቡልን፣ ማች ቤተሰቦቻችን ደግሞ ነገ ካሳ ያገኙ በሚለው ህብረተሰቡ ነው አኩርፎ የተቀመጠው። ትናንትና ግብር የራሱ ስግ ነበር፣ ዛሬም እንደዛው ነው። ገና አሁን ወደ ወረዳዎች ሁላ እየሄደ ነው። የጠፋው የሰው ነፍስ ነው፣ ከራሳቸው ወጡ ማህበረሰብ ነው የሞቱት። እነሱ ደግሞ ትክክለኛ ካሳ ያገኙ ህግ ዳኘ ነው ሰው እያለ ያለው ማለት ነው። ይሄ ደግሞ የሁሉ ሰው ጥያቄ ነው። መግ ደግሞ በችልተኝነት ነው ያለፈው።
ከተማው ወደ መደበኛ እንቅስቃሴ እንዲገባ ጥረት ያደረገ መሆኑን የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ተናግሯል።
ይሄ ለማረጋጋት የሚደረገው ስራ ከተለያዩ የመንግስት የህዝብ አካላት ጋር የሀገር ሽማግሌዎች ጋር ውይይቶች ተደርገዋል። ነገር ግን ተኛ ቀን ሰባተኛ ቀን የያዘ አመፅ የቀጠለበትና ቤት ዘግቶ የመቀመጥ የመንግስት አካላትን ከመስማት ባሻገር ህገወጥ ከኋላ ተቀምጦ ፌስቡክ የሚመሩ ሰዎችን የመመራት ጠንደንሲ ነው በቀጠና ያለው እና ይህን ችግር ለመፍታት ስራዎቹ እየሰሩ ነው ያሉ። ነገር ግን ወልቂጤ ከተማ ዛሬ ሰባተኛ ቀን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ባወጣው ሪፖርት ሶስት ሰዎች ድረታቸውና ጭንቅላታቸውን በጥይት ተመተው መሞታቸውን ማረጋገጡን ገልጾም የህግ ተጠያቂነት እንዲረጋገጥና ለተጎጂዎች ካሳ እንዲከፈላቸው አሳስቧል። የኢሰማኮ የሰብአዊ መብቶች ክትትልና ምርመራ ክፍል የክልል ኃላፊ አቶ ኢማድ አብዱል ፈታ ፖሊስ ወሰደው እርምጃ ተመጣጣኝ አለመሆኑን ይናገራሉ።
ሰልፈኛው ሰልፎ ከተጠራበት ዓላማ በሌላ ባነሰ ያነሰ ጉዳት ሊያስከትሉ በሚችሉ ሁኔታዎች ሰልፉን መቆጣጠር ይቻል ነበር፣ የሰው ህይወት ሳይጠፋ ማለት ነው። ያ ነው ማሆን የነበረበት እንጂ ሰልፈኞቹ ሙሉ በሙሉ ምንም ችግር አልነበረም፣ ሰላማዊ ነበር ማለት አይቻልም። ድንጋይ መወራወሮች ነበሩ፣ የንብረቶች ላይ የደረሱ ጉዳቶች ነበሩ። እሱ ማይካድ ነው። ሆኖም ግን ያም ቢሆን ፖሊስ ሰልፍን ስበትን በምን መልኩ መበተን እንዳለበት የተቀመጡ ሀሳቦች አሉ። ከዛ አንጻር የታዩ ክፍተቶች አሉ የሚል መደምደሚያ ነው ያለ።
የክልሉ ፖሊስ ኮሚሽነር ግን በዚህ እንደማይስማሙ ነው የተናገሩት።
የረኪና ይዘው የወጡ ሰዎች ብቻ ሳይሆኑ የወጡ ሰዎች እኮ ህገ ወጦች ናቸው። የጦር መሳሪያ ይዘው የወጡ፣ ባነር ይዘው የወጡ፣ የመኪና መንገድ እየዘጉ በሰው ህይወት ላይ በሰው ንብረት ላይ አደጋ ያደረሱ አካላት አሉ። ስለዚህ እነዚህ አካላትን ምንድን ነው የተፈጠረ የሚለው ነገር እንደዚሁ ወይ ወርዶ ማጣራት ነው ሪፖርት መደረግ ነበረበት። አየር ላይ አክቲቪስቱ የሚነዛው ነገር ወስዶ ሪፖርት ማቅረብም ተገቢነት የለው። መሬት ላይ ያለ እውነት ምንድን ነው የሚል ነገር መጣራት ነው የነበረበት። መሬት ላይ ያለ እውነት ይሄ አይደለም። መሬት ላይ ያለ እውነት ሲፈልጉ በምስል ልናሳይ እንችላለን፣ በቪዲዮ ማቅረብ እንችላለን። ምንድን ነው የተፈጠረው ነገር በቀጠናው የሚለው ነገር።
የከተማው ነዋሪዎች በበኩላቸው ሰልፉ ከውሃ ውጪ ፖሊስን አስቆጥቶ የሚያስተኩስ ምንም አይነት የፖለቲካ አጀንዳ የተንጸባረቀበት እንዳልነበር ተናግሯል። ፖሊስ በአመፅ የተጠረጠሩ 15 ሰዎችን ማሰሩን ተናግሯል።
ከውሃ ስራ ጋር ተያይዞ የተያዙ አሉ። ከዚህ ውጭ ደግሞ በግልጽ አመፅ ላይ ሲሳተፉ የነበሩ አካላት የተያዙ አሉ። እስከ 15 የሚጠጉ አካላት አሁን ተይዞ ምርመራ ይጣራባቸው ይገኛል።
በሰላማዊ ሰልፍ ላይ የነበሩ ሰዎችን ግድያ ተከትሎ በወልቂጤ ከተማ ቤት ውስጥ የመቆየት አድማም የተጀመረው ባለፈው ሳምንት የካቲት 8 2015 ዓ.ም ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
አመሰግናለሁ ዮናታን። ተከታዩ ዘገባ ደግሞ አድማጭ ተመልካቾቻችን ወደ ወለጋ ይወስደናል። የኢትዮጵያ መንግስት በአሸባሪነት ከፈረጀውና ሸኔ እያለ ከሚጠራው ታጣቂ ቡድን ጋር ግንኙነት አላችሁ በሚል የተጠረጠሩ 800 መምህራን የሁለት ወር ደሞዛቸው እንዳልተከፈላቸው የአሜሪካ ድምፅ ያነጋገራቸው አንድ መምህር ተናግረዋል። የኦሮሚያ ክልል ትምህርት ቢሮ መምህራኑ ደሞዝ ያልተከፈላቸው ከልማት መዋጮ ጋር በተያያዘ መግባባት ላይ ባለመደረሱ ነው ይላል። ፀሐይ ዳምጠው ዝርዝሩን ይዛለች።
ምዕራብ ወለጋ መነሲቡ ወረዳ በሚገኝ አንድ ትምህርት ቤት እንደሚያስተምሩ በስልክ የገለጹልን ስማቸው እንዲጠቀስ ያልፈለጉ መምህር የኢትዮጵያ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው የሚጠሩ ታጣቂዎችን ትረዳላችሁ በሚል ደሞዝ እንዳልተከፈላቸው ተናግረዋል።
ከኦነግ ሸኔ ጋር ግንኙነት አላችሁ፣ ከእነሱ ጋር ተስማምታችሁ ነው ገጠር ውስጥ እየኖራችሁ ያላችሁ ተብለን ነው የተከለከልነው። ደሞዛችንን እንዲሰጡን ለምን እንደከለከሉን ስንጠይቃቸው ደግሞ ከታጣቂዎች ጋር እያበራችሁ ስራ አቁማችኋል ነው የሚሉን። እኛ እስካሁን ልጆች ይዘን እየተቸገርን ነው። በኪራይ ቤት ውስጥ ነው የምንኖረው፣ የምንከፍለው የለንም። አሁን ችግር ላይ ነው ያለነው። ከ800 በላይ መምህራን እንሆናለን። እኛ ብቻ ሳንሆን ወደ 60 የሚጠጉ የቀበሌ ማናጀሮች አሉ። እነሱም ደሞዝ ተከልክለዋል። ነገር ግን ይህ ችግር ሁሉ ባለበት ሁኔታ አንድም ቀን የመማር ማስተማር ሂደቱ ተስተጓጉሎ አያውቅም።
የኦሮሚያ ክልል ትምህርት ቢሮ የሕዝብ ግንኙነት ኃላፊ አቶ ኤፍሬም ተሰማ መምህራኑ ደሞዝ ያልተከፈላቸው ከልማት መዋጮ ጋር በተያያዘ መግባባት ላይ ባለመደረሱ መሆኑን ጠቅሰው ከኦነግ ሸኔ ጋር ግንኙነት አላችሁ ተብለው ደሞዝ ስለተከለከሉት መምህራን መረጃ እንደሌላቸው ተናግረዋል። በትክክል ግንኙነት እንዳላቸው መረጃ ከተገኘ ግን በሕግ እንደሚጠየቁ ተናግረዋል። ሰዮ ወረዳ በሚገኘው ኢፈቶኩማ አንደኛ ደረጃ ትምህርት ቤት መምህር የሆኑት አቶ ዘላለም ሽማ በበኩላቸው ደሞዝ የሚከፈላቸው ወር በገባ ከ12ኛው ቀን ጀምሮ መሆኑን ገልጸው ነገር ግን እስካሁን የሁለት ወር ደሞዝ እንዳልተከፈላቸው ተናግረዋል። ምክንያቱን ስጠየቁም በቄለም ወለጋ ደምቢዶሎ ከተማ ላይ ለሚገነባው የባህል ማዕከል ከደሞዛቸው እንዲቆረጥ መታዘዙን መስማታቸውን ያስረዳሉ።
ሜንዳ ኮቱ አማዮናቱን አንከፈለም እንጅራ አካባቢ ገላት ሜንዳ በሲሶ ጣን ያሳየ
የተከለከሉት ደሞዝ ነው። በአጠቃላይ የሰየ ወረዳና ደምቢዶሎ ከተማ መምህራን በማስፈራራት ደሞ ደሞዝ እየተከለከለን ነው፣ እየተቆረጠብን ነው። አሁን እኛ ስለ መብታችን ስንጠይቅ የልማት አደናቃፊዎች ሸኔ ናችሁ እየተባልን እንፈረጃለን። ነገር ግን ሰው ሲቸገር ነው መብቱን የሚጠይቀው። ምክንያታቸውም የቄለም ወለጋ የባህል ማዕከል ለመስራት ነው ብለው ሳያወያዩን ደሞዛችንን ያዙብን። አሁን 6 ልጆች ይዤ በችግር ላይ ነው የምገኘው።
መምህራኑ የቤተሰብ አስተዳዳሪ በመሆናቸው አስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። የኦሮሚያ ክልል ትምህርት ቢሮ ህዝብ ግንኙነት ኃላፊ አቶ ኤፍሬም ተሰማ ከልማት መዋጮ ጋር በተያያዘ ደሞዛቸው ያልተከፈላቸው መምህራን ጉዳይ አፋጣኝ መፍትሄ እንዲሰጠው ከሚመለከተው አካል ጋር እየተወያዩ መሆኑን ለአሜሪካ ድምጽ ገልጸዋል።
መምህራን ከአንዳንድ ወረዳዎች በተለያዩ መዋጮ ምክንያት አልፎ አልፎ ሁሉም መምህር ሳይሆኑ የተወሰኑ ደሞዛችን ተይዞብናል እያሉ ይደውሉልናል። የዚህ ወር እንዳልተከፈላቸው ገልጸውልኛል። ለምሳሌ ከጊዳሚ ነግረውኛል። ይህ ችግር ደግሞ ከመዋጮ ጋር የሚያያዝ እንደሆነ አንስተውልኛል። ይህን ችግር ለማጣራት ወደ ቄለም ወለጋ ዞንና የወረዳ ትምህርት ጽህፈት ቤቶች በስልክ ደውለን አግኝተናቸው ችግሩን እንዲያጣሩ ተስማምተናል። ችግሩ በቅርብ ጊዜ መፍትሄ ያገኛል።
አቶ ኤፍሬም አክለው የመምህራኑ ችግር ተጣርተው መፍትሄ እንዲበጅለት ከዞንና ከወረዳ አመራሮች ጋር መነጋገራቸውን ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። አድማጮች፣ ተከታዩ ዓለም አቀፍ ርዕስ ደግሞ ወደ አውሮፓ ይወስደናል። የአውሮፓ ህብረት በሩሲያ የአልማዝ ምርት ላይ ማዕቀብ ለመጣል ማውጣት ማውረድ ይዟል። የአውሮፓ ህብረት ሩሲያ ዩክሬንን የወረረችበትን የመጀመሪያ ዓመት በሞስኮ ላይ ተጨማሪ ማዕቀቦችን በመጣል በያዘው እቅድ እያሰበ ነው። ቀደም ሲል በህብረቱ የተጣሉት ማዕቀቦች የነዳጅ ዘይት፣ ጋዝ፣ የድንጋይ ከሰል፣ ብረታ ብረት፣ ሲጋራ፣ ቮድካና ወርቅ በመሳሰሉት የሩሲያ ምርቶች ላይ የተነጣጠሩ ነበሩ። የአሁኑ የህብረቱ ማዕቀብ ዝርዝር ደግሞ ሩሲያ ወደ ውጭ ከምትልካቸው ምርቶች አንዱን ዋነኛ ምርቷን ያካትታል ተብሎ ይጠበቃል። አልማዝ። ሊዛ ብራያንት ለአሜሪካ ድምፅ ባጠናቀረችው በዚህ ዘገባ ይህ የአልማዝ ማዕድን ምርቷ ለአዲሱ የህብረቱ እቅድ ትኩረት ምክንያት የሆነበትን ለማወቅ የአልማዝ ንግድ መናኸሪያ ወደሆነችው የቤልጅጓ አንትወርፕ አቅንታለች። ዝርዝሩን እንደሚከተለው አቀርበዋለሁ። ይህች ታሪካዊ ከተማ ከዩክሬን የጦር አውድማዎች በእጅጉ ርቃ የምትገኝ ትመስላለች። ይሁን እንጂ ሩሲያ በምታመርተው የአልማዝ ማዕድን የተነሳ እንዲህ በርቀት ከምትታይበት በቀረበ መልኩ ከጦርነቱ ተሳስራለች። ወደ አውሮፓ ህብረት የሚገባው ሁሉም ጥሬ የአልማዝ ማዕድን ማለት ይቻላል እዚህ ነው ዋነኛው መዳረሻው። በአጠቃላይ በዚህ የዓለም የአልማዝ ማዕድን ገበያ ከሚቀርበው 1/4 ወይም ከዚያ በላይ የሚሆነው ምርት ከሩሲያ ነው የሚመጣው። ሞስኮ ለከፈተችባት ጦርነት ግዙፍ የገንዘብ ምንጭ በመሆን እያገለገለ ነው ስትል ዩክሬን ካሁን ቀደም በሩሲያ የአልማዝ ምርት ላይ ማዕቀብ እንዲጣል ግፊት ስታደርግ ቆይታለች። ታዲያ በዚህ ጥያቄ የትኩረት ቀለበት ውስጥ ያለውና በከፊልም በሩሲያ መንግስት ይዞታ ስር የሚገኘው ትልቁ የአልማዝ ማዕድን ማምረቻና ሽያጭ ኩባንያ አልሮሳ ነው። ዋሽንግተንና ለንደን ባለፈው ዓመት በሩሲያ የአልማዝ ምርቶች ላይ ማዕቀብ ቢጥሉም የአውሮፓ ህብረት ግን በጊዜው ያን ከማድረግ ተቆጥቦ ነበር። አንዳንድ የህብረቱ የህግ አውጪዎች ታዲያ አሁን ያ ሁኔታ እንዲቀየር ግፊት በማድረግ ላይ ናቸው።
2030 የንባብ ቡድን የተሰኘው ስብስብ አባል በሆኑ ግለሰብ የወጣው ሪፖርት እንደጠቆመው 4ኛ ክፍል ደርሰው መሠረታዊ የንባብ ክህሎት የሚያጥራቸው ልጆች ቁጥር ከ7 ዓመት በፊት ከነበረው 78% ወደ 82% አድጓል። ይህንን ለመቀልበስ አንዳንድ የግል ትምህርት ቤቶች ለትምህርት ከሚያውሉት ሰዓት 25%
አድማጮቻችን፣ የቴክኒክ እክል ያጋጠመን ይመስላል። ቀድ የቀደመው ዘገባ ሳያልቅ ነው ሌላኛው ሁለተኛው ዘገባ የቀጠለው። የተስተካከለ ነው። እንደተስተካከለም ወደ ስርጭታችን እንመለሳለን። እስከዚያው ግን የዘገባውን ይህች ታሪካዊ ከተማ ከዩክሬን የጦር አውድማዎች በእጅጉ ርቃ የምትገኝ ትመስላለች። ይሁን እንጂ ሩሲያ በምታመርተው የአልማዝ ማዕድን የተነሳ እንዲህ በርቀት ከምትታይበት በቀረበ መልኩ ከጦርነቱ ተሳስራለች። ወደ አውሮፓ ህብረት የሚገባው ሁሉም ጥሬ የአልማዝ ማዕድን ማለት ይቻላል እዚህ ነው ዋንኛው መዳረሻው። በአጠቃላይ በዚህ የዓለም የአልማዝ ማዕድን ገበያ ከሚቀርበው አንድ አራተኛው ወይም ከዚያ በላይ የሚሆነው ምርት ከሩሲያ ነው የሚመጣው። ሞስኮ ለከፈተችባት ጦርነት ግዙፍ የገንዘብ ምንጭ በመሆን እያገለገለ ነው ስትል ዩክሬን ካሁን ቀደም በሩሲያ የአልማዝ ምርት ላይ ማዕቀብ እንዲጣል ግፊት ስታደርግ ቆይታለች። ታዲያ በዚህ ጥያቄ የትኩረት ቀለበት ውስጥ ያለውና በከፊልም በሩሲያ መንግስት ይዞታ ስር የሚገኘው ትልቁ የአልማዝ ማዕድን ማምረቻና ሽያጭ ኩባንያ አልሮሳ ነው። ዋሽንግተንና ለንደን ባለፈው ዓመት በሩሲያ የአልማዝ ምርቶች ላይ ማዕቀብ ቢጥሉም የአውሮፓ ህብረት ግን በጊዜው ያን ከማድረግ ተቆጥቦ ነበር። አንዳንድ የህብረቱ የህግ አውጪዎች ታዲያ አሁን ያ ሁኔታ እንዲቀየር ግፊት በማድረግ ላይ ናቸው።
The Antwerp diamond sector used to be a front runner in getting rid of the block.
የአንትወርፑ የአልማዝ ማዕድን ገበያ የብዙዎች ደም ፈሶበት ለዓለም ገበያ የሚበቃው አልማዝ ግብይት እንዲወገድ በማስቻል ረገድ ግንባር ቀደሙ ነው። አንትወርፕ የአልማዝ ማዕድን ምርት በዚህ መልክ ለዓለም ገበያ እንዳይበቃ በማስቻል የምትጫወተው ግንባር ቀደም ሚናን መቀጠልም በጣም አስፈላጊ ነው። ምክንያቱም የሩሲያም የአልማዝ ማዕድን ምርት በተመሳሳይ ለብዙዎች ደም መፍሰስ መንስኤ በመሆን ከዚሁ የሚፈረጅ ነውና።
በአንጻሩ የአንትወርፕ የአልማዝ ኢንዱስትሪ ሰዎች በሩሲያ የአልማዝ ማዕድን ምርት ላይ ማዕቀብ መጣል በሺዎች የሚቆጠሩ የሥራ ዕድሎችን ሊያሳጣ ይችላል የሚል መከራከሪያ ያሰማሉ። እናም በቀላሉ ፈተናውን እንደ ሸቀጥ ወደ ሌሎች ያዛምታል ባይ ናቸው።
If they don't get sold here, they will get sold somewhere else. And they will get sold in trade hubs where you do not
እዚህ ካልተሸጡ ከሌላ ስፍራ ሊሸጡ ይችላሉ። እናም ህገወጥ የገንዘብ ዝውውርን ለመቆጣጠር አሊያም ከሽያጩ የሚገኘው ገንዘብ ለሽብር ስራዎች ማስፈጸሚያ የሚውልበትን መንገድ መቆጣጠር ከማትችልበት የግብይት መረብ ውስጥ ሊገኝ ይችላል። እዚህ አንትወርፕ ላይ ግን በዓለም በጣም ጥብቅ የሆነ ቁጥጥር ስርዓት አለ።
የአንትወርፕ ከንቲባም በበኩላቸው የሩሲያ የአልማዝ ማዕድን እንዳይገባ የመከላከሉን ሐሳብ ይቃወማሉ። ጽፈት ቤታቸው የአሜሪካ ድምፅ ላቀረበላቸው የቃለ መጠይቅ ግብዣ እስካሁን ምላሽ አልሰጠም። ይሁንና ፖለቲከኞችና የአንትወርፕ የኢንዱስትሪው ሰዎች በጋራ የሚስማሙበት አንድ ጉዳይ ቢኖር የሩሲያ የአልማዝ ምርት የሚተላለፍና የሚደርስባቸውን ስፍራዎች ለመከታተል የሚያስችል ዓለም አቀፍ ስርዓት መዘርጋት የሚለው ነው። ያን እንዴት እውን ማድረግ ይቻላል በሚለው ላይም የአውሮፓ ህብረትና ሌሎች በኢንዱስትሪ የበለጸጉ ሀገሮች ውይይት መያዛቸውን ዘገባዎች አመልክተዋል። ውጥኑ ሊሰራ እንደሚችል የጥናት ቡድኖች ያምናሉ። ሆኖም ማስጠንቀቂያዎች ግን አላጡም።
We think it's possible, but it will require a lot of coordination and a lot of technical thinking.
ማሳካት የሚቻል ነው ብለን እናስባለን። ሆኖም ብዙ ቅንጅትና ቴክኒካዊ ስልቶችን የሚጠይቅ ነው። ጥያቄዎቹም ማን የቦርዱ አባል ይሁን፣ የቱንስ ያህል አካታች ሊሆን ይችላል የሚሉት ናቸው። ምክንያቱም አንድ ግዙፍ አደጋ አለ። ያም ትልልቆቹ የአልማዝ ገበያው አንቀሳቃሾች የዚህ አካል መሆን ላይፈልጉ በመቻላቸው።
የቫን ፕሬምት ቢሮ ሩሲያ ወደ ውጭ ሀገር የምትልከውን የአልማዝ ምርት ዝውውርና ሞስኮ በዩናይት ስቴትስና በሌሎች ሀገሮች የተጣሉባትን ማዕቀቦች ለማምለጥ እያራመደች ያለውን አሰራር ሲከታተል ቆይቷል። በአንጻሩ ህግ አውጪዎች የአንትወርፕን ስርዓቱ የተሟላ የአልማዝ ንግድ መናኸሪያነትና ተቀባይነት ያለው መልካም ስም ለማጽናት በፍተሻ ማረጋገጥ የሚያስችል ጥብቅ የክትትል ስርዓት መዘርጋትን ጨምሮ ህብረቱ ማዕቀቦችን መጣሉ አስፈላጊ ነው ብለው ያምናሉ።
ክብራትና ክብራን አድማጭ ተመልካቾቻችን ለምሽቱ የመጨረሻው አደረግነው የመጽሔቱ ዘገባ እንሻገራለን። ወደ ደቡብ አፍሪካም ይወስደናል። በደቡብ አፍሪካ የወጣ አንድ ሪፖርት እንደጠቆመው ከኮቪድ-19 ወረርሽኝ ጋር በተያያዘ ከዚያ ወዲህ የልጆች መሠረታዊ የንባብ ክህሎት እጅግ ቀንሷል ይላል። መንግስት ችግሩን ለመቅረፍ እንደሚጥር ቢገልጥም በደቡብ አፍሪካ ከ30 በመቶ በላይ የሚሆኑት የሁለተኛ ክፍል ህጻናት ፊደሎችን መለየት ማንበብ እንደማይችሉ ሪፖርቱ ይፋ አድርጓል። አራተኛ ክፍል ከደረሱት አብዛኞቹ ደግሞ መሰረታዊ ንባብ እያዳገታቸው ነው ይላል ዘገባው። ይህን ለማሻሻል አንዳንድ የግል ትምህርት ቤቶች ጥረት በማድረግ ላይ ናቸው። ያን ቦርማን ከጆሃንስበርግ የላከውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል።
2030 የንባብ ቡድን የተሰኘው ስብስብ አባል በሆኑ ግለሰብ የወጣው ሪፖርት እንደጠቆመው አራተኛ ክፍል ደርሰው መሰረታዊ የንባብ ክህሎት የሚያጥራቸው ልጆች ቁጥር ከሰባት ዓመት በፊት ከነበረው 78 በመቶ ወደ 82 በመቶ አድጓል። ይህንን ለመቀልበስ አንዳንድ የግል ትምህርት ቤቶች ለትምህርት ከሚያውሉት ሰዓት 25 በመቶውን ለንባብ በመዋል ላይ ናቸው። ዋሂዳ ቶልበርት ባታ ግሎሎ አካደሚ የተሰኘው ትምህርት ቤት ርዕሰ መምህር ናቸው።
We've had students from both government schools, private schools, your formal model.
ከመንግስት ከግል እንዲሁም ከሞዴል ሲ ትምህርት ቤቶች የመጡ ተማሪዎችን ተቀበለናል። ሁሉም አንድ የሚያደርጋቸው ነገር ቢኖር ማንበብ አለመቻላቸው ነው። አንድ ቀላል ቃል እንኳን ማንበብ አይችሉም ነበር። ስለዚህ ወደ ኋላ ተመልሰን ሁለተኛ፣ ስድስተኛ፣ አንዳንዴም ስምንተኛ ክፍሎችን ቃላትን ማንበብ ማስተማር ነበረብን። ይህ ውስብስብ ጉዳይ ነበር። ምክንያቱም ስምንተኛ ክፍል ይደረሱት ሃሪ ፖተር የተሰኘውን መጽሐፍ ካለ ችግር ማንበብ መቻል ነበረባቸው።
የጀማሪ ተማሪዎች የትምህርት ኃላፊ የሆኑት ነሊ ሎንግ የወላጆች እገዛ እጅግ አስፈላጊ እንደሆነ ይናገራሉ።
If there's a need for the parent to come and get strategies from the school,
ወላጆቹ ልጆቻቸውን ለመርዳት እንዲችሉ አንዳንድ ዘዴዎችን ማወቅ ከፈለጉ ወደ ትምህርት ቤቱ መጥተው ካስተማሪዎቹ ጋር ቀጠሮ መያዝ ይችላሉ። ይህን ድጋፍ ነው ከትምህርት ቤቱ የሚያገኙት።
ኒክ ስፖል በስተለንባሽ ዩኒቨርሲቲ የኢኮኖሚክስ ረዳት ፕሮፌሰር እና የጥናት ሪፖርቱ አዘጋጅ ናቸው። የደቡብ አፍሪካው መንግስት እቅድና ፕላን እንደሚያስፈልገው ይናገራሉ።
At the moment there is no national plan for reading.
በአሁኑ ወቅት ንባብን በተመለከተ አገራዊ የሆነ እቅድ የለም፣ በጀትም የለም። እቅድም ሆነ በጀት ከሌለ ምንም አይነት ለውጥ ማየት አትችልም። በደቡብ አፍሪካ ያለው ትልቁ ችግር የንባብ ችግሩን ለመፍታት የፖለቲካ ቁርጠኝነቱ የለም።
በአገሪቱ የትምህርት ሚኒስቴር የሚገኙ ባለስልጣናት ችግሩን አምነው የትምህርት ቤቶች ተሳትፎና ከክፍል ክፍል የመዘዋወር ሁኔታው ባለፉት 20 አመታት እንደተሻሻለ ይናገራሉ። የመሰረታዊ ትምህርት ክፍል ኃላፊ ስቲፈን ቴይለር ችግሩ በደቡብ አፍሪካ ብቻ የተወሰነ አይደለም ይላሉ።
So we participate in something called the Southern and East African Consortium for Monitoring Education.
የደቡባይና ምስራቅ አፍሪካ የትምህርት ጥራት ቁጥጥር የተሰኘው ስብስብ ውስጥ ተሳታፊ ነን። በቀጠናው የሚገኙ 14 ሀገሮች ውስጥ የስድስተኛ ክፍል ተማሪዎች ላይ በማተኮር በንባብና ሂሳብ ዘርፍ የተደረገ ዓለም አቀፋዊ ጥናት ነው። የንባብ ችሎታ መዳከም በደቡብ አፍሪካ ብቻ የሚታይ ችግር አይደለም። እንደውም በቀጠናው ከአማካዩ በትንሹ ከፍ ያልነነን።
የትምህርት ሚኒስቴር ባለስልጣናቱ እንደሚሉት በርከት ያሉ ተማሪዎች ከሁለተኛ ደረጃ ትምህርት ቤቶች በመመረቅ ላይ በመሆናቸው የሀገሪቱ የትምህርት ሁኔታ የብዛት መሻሻል በማሳየት ላይ ነው።
ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት የማክሰኞ ምሽት ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ32 መሆኑን ያመለክታል። ለዚህ ክፍል ቀዳሚ የሆነው ትምህርት ነው። የዛሬው የትምህርት ቅንብርም ቀደም ብሎ እንደሰማነው ዘገባ ሁሉ ከንባብ ጋር የተዛመደ ነው። የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም በእንግሊዝኛው አጠራር ሱፐር ሂሮ ገጸ ባህሪ የሆነው ጀምበር በ11 የሀገር ውስጥና ዓለም አቀፍ ቋንቋዎች ተተርጉሞ ሊሰራጭ መሆኑ ተገልጧል። በኢትዮጵያ ባህል ታሪኮችና አፈ ታሪኮች ላይ ተመስርቶ የተጻፈው ይህ መጽሐፍ አፍሪካዊ ሕፃናትን ከማንነታቸው ጋር የሚያቆራኝ፣ በራስ መተማመንን የሚያጎለብትና ስኬትን የሚያስተምር ነው ተብሏል። ደራሲው ብስራት ደበበ የመሰረተው ኢታን ኮሚክ የተሰኘ ተቋምም በሌሎች አፍሪካዊ ጸሐፊያን የተደረሱ አፍሪካዊ ሰንስዕል ወይም ኮሚክ መጽሐፍትንም ያሳትማል። በዚህ ወር እየተከበረ የሚገኘውን የወርሃ የካቲቱን የጥቁሮች ወር ታሳቢ በማድረግ ስመኝሽ የቆየ አፍሪካዊ ማንነት ያላቸው ገጸ ባህሪያትን የያዙ መጽሐፍት ለአፍሪካ ሕፃናት ምን ፋይዳ አላቸው ስትል በተከታዩ ዘገባዋ ትጠይቃለች ነው።
እንደ አውሮፓውያን አቆጣጠር በ2018 ሆሊውድ ለተመልካች ያቀረበው ብላክ ፓንተር ፊልም ባልተለመደ መልኩ አፍሪካውያንን ባለስኬት ጀግኖች አድርጎ በመሳል በተለይ አፍሪካውያንና ጥቁሮችን ክብር ያጎናጸፈ ፊልም ነበር። የቀድሞ የአሜሪካ ቀዳማዊት እመቤት ሚሼል ኦባማን ጨምሮ በዓለም ዙሪያ የሚገኙ ጥቁሮች ለብላክ ፓንተር አድናቆታቸውን እየቸሩ ባሉበት ወቅት ታዲያ የመጀመሪያው ኢትዮጵያዊ ልዕለ ጀግና ወይም ሱፐር ሂሮ በሰምስል ወይም ኮሚክ መጽሐፍ አማካኝነት ለገበያ በቅቶ ነበር።
በጣም ኮሚክስን መስጬ አስተዋወኩኝ። ከዛ በኋላ ጀበር ለቀኩኝ። በጣም ደስ የሚለው ነገር ደግሞ ልክ የዛን ሰሞንም ነበር ብላክ ፓንተር ለመጀመሪያ ጊዜ ለፊልም የቀረበው እና ብዙ ሰው ከዛ ተነስቶ ሌላ ታሪኮችን ሲፈልግ ይህንን ታሪኮች ማግኘት ጀመረ። ጀንበር ማግኘት ጀመሩ። በጣም ደስ አላቸው እና እሱም በጣም ረዳል።
ጀንበር የሚል ስያሜ የተሰጠውን ልዕለ ኃያል ወይም ሱፐር ሂሮ የፈጠረው ብስራት ደበበ የ13 ዓመት ለጋ ወጣት እያለ ወደ አሜሪካ ሲመጣ ይከታተላቸው የነበሩትና በዓለም ዙሪያ በስፋት የሚታወቁት እንደ ሱፐርማን እና ባትማን የመሳሰሉት የሆሊውድ ገጸ ባህሪያትን ሲመለከት ለምን ጥቁር አልሆኑም? ለምን እኔን የመሰሉ ኢትዮጵያዊ ማንነት ያላቸው ልዕለ ጀግናዎችስ የሉም? የሚል ጥያቄዎች እንደፈጠሩበት ያስታውሳል።
እንዴት እስከ ዛሬ ድረስ እኔ እንደምወደው አይነት ትረካዎች እንደነ ባትማን እንደ ስፓይደርማን አይነት ትረካዎች ግን ሆኖ ወይ በኢትዮጵያዊ በአፍሪካዊ የሆነ ልዕለ ጀግና የእኛን ታሪኮች የእኛን ባህሎች የሚያሳይ በቃ ልክ እንደኛ እንጀራ የሚበላ ምንም እንዴት እስከ ዛሬ አላየሁም ብዬ የዛን ነው ሀሳብ የመጣልኝ።
እንደ አውሮፓውያን አቆጣጠር በ1966 ዓ.ም በአሜሪካ ሰን ስዕል ወይም ኮሚክ መጽሐፎች ውስጥ ለመጀመሪያ ጊዜ የታየው ጥቁር ልዕለ ኃያል ገጸ ባህሪ ማርቭል በተሰኘው አሳታሚ የታተመው ብላክ ፓንተር ቢሆንም ከዛ በፊትም የተጻፉ እንደ ላየንማን የተሰኙ ጥቁር ጀግና ገጸ ባህሪያትም እንደነበሩ አንዳንድ ጥናቶች ያሳያሉ። እነዚህ ጥቁር ልዕለ ጀግናዎችን የያዙ መጽሐፍት በዋናነት ጥቁር ሕፃናት ራሳቸውን የሚመስሉ ገጸ ባህሪያትን እንዲያዩና እንዲነቃቁ የሚያደርግ ሲሆን በማህበረሰባቸው ውስጥ ከፍ ያለ ስራን እንዲሰሩም ያነሳሳቸዋል። ብስራትም ጀንበር የተሰኘውን የመጀመሪያ ኢትዮጵያዊ ልዕለ ጀግና ሲፈጥር ይህን አስቦ እንደሆን ይናገራል።
ዋና ዋና ጥቅማቸው ምንድን ነው? አሁን እኔ ሳድግ እነ ባትማን ሱፐርማን አየሁኝ አይደለም? የጃፓኒዞችንም ካራክተሮችን አየሁኝ። በዛ ውስጥ ስለ አሜሪካ ተማርኩ፣ ስለ አሜሪካን ቫሊዩስ ተማርኩኝ። አሜሪካኖች በጣም ስራ እንደሚወዱ መሯሯጥ ነው የአሜሪካ ኑሮ አንቺ ታውቂ ይሆናል። እና በቃ አቺቭ ማድረግ ፕራዮሪታይዝ እንደሚያደርጉ ትማሪያለሽ። እና ሰውን መርዳት ሰውን ማዳር፣ ጃፓኒዝን ደግሞ በጃፓኒዞች የምትማሪው ስለ ቤተሰብ ያላቸው ክብር፣ ስለ ታላቅን ስለ ማክበር፣ ምንም ጊቫፕ አለማድረግ። አሁን የጃፓኒዝ ፊልሞችን ማለት ካርቱን ፊልሞችን ብታይ ዋናው ፕሮታጎኒስቱ ሁልጊዜ ምንም ቢሆን እግሩ ቢሰበር ምን ቢሆን በቃ እነበር ቢሰብ ሁልጊዜ ወደፊት እየሄደ ጎሉን አኮምፕሊሽ ያደርጋል። ይሄ የጃፓኒዝን ቫሊዩ ካልቸራል ቫሊዩ ያስተምረናል። ልክ ለዛ ያው የሰውን እንደምንማር የእኛን የራሳችንን ደግሞ ማክበር፣ የራሳችንን ካልቸራል ቫሊዩዎች ማክበር፣ የራሳችንን ባህሎች የተለያዩ ባህሎቻችንን ማክበር እና ሰለብሬት ማድረግ አለብን ብዬ አምናለሁ።
ከ56 ዓመታት በፊት በስቲቭ ዲትኮ እና ስታንሊ ለመጀመሪያ ጊዜ የተጻፈው ስፓይደርማን የተሰኘው ልዕለ ጀግና ገጸ ባህሪ ከትውልድ ትውልድ እየተላለፈ ዛሬም ድረስ በዓለም ዙሪያ የሚገኙ ሕፃናት ገጸ ባህሪውን መምሰል ይመኛሉ። በስርዓት እንደሚለው የዚህ ምክንያቱ ሱፐርማን ከማስደሰት በተጨማሪ ማንነትን የመቅረጽ አቅም ስላለው ነው።
እነዚህ የጀግንነት ስራዎች ወይም ትሁትነትን ወይ ሰው መርዳትን ወይ ደግሞ ብዙ ቦታ መድረስን አኮምፕሊሽ ማድረግን የሚችሉት እኛን የሚመስሉ ሰዎች አይደሉም፣ ሌሎች ናቸው ለሚለው ሀሳብ ውስጣችን ይቀረጻል። እና እኛ ልክ እንደነሱ መሆን አለብን እዛ ቦታ ለመድረስ ብለን ማመን ይጀምራል። በተለይ በልጆች በጣም ትልቅ ነገር ነው ይሄ። ሁሌ የምትፈጥረው የራሳችንን ተንጸባርቆ ሳናይ በሌላ ታሪኮች ውስጥ ወይ ደግሞ እኛ አሁን ኢትዮጵያዊ ዶክተር ካላየ ዶክተር መሆን የሚቻል አይመስለኝም። ኢትዮጵያዊ አትሌት ካላየ አትሌት መሆን የሚቻል አይመስለኝም። ይቀረጻል ምን መሆን እንደምንፈልግ በልጆች ለተለ እና ይሄንን ማስፋት መቻል አለብን። የራሳችንን ባህል የራሳችንን ማንነት ልክ ራሳችን እንደሆነ ብዙ ነገሮች ማድረግ እንደምንችል ማሳየት እንችላለን።
ብስራት ከአምስት ዓመት በፊት ያቋቋመው ኢታን ኮሚክስ የተሰኘው ተቋም ከጀንበር በተጨማሪ ዙፋንና ሀዊ የተሰኙ ልዕለ ሀያል ገጸ ባህሪያትንም ከሌሎች የአፍሪካ ጸሐፍት ጋር በመሆን አሳትሞ ለገበያ አቅርቧል። በተለይ ዙፋን የተሰኘው የሳይንስ ልቦለድ ይዘት ያለው ሰንስዕል ወይም ኮሚክ መጽሐፍ ከሌላ ዓለም የመጡ ባዕድ ፍጥረታት አፍሪካን በወረሩበት ወቅት እንዴት አፍሪካውያን ተባብረው አህጉራቸውን እንደሚያድኑ የሚተርክ ሲሆን የአድዋን ታሪክም በውስጡ ይዟል።
ኢትዮጵያውያን ከጥንት እስከ ጥንት አብረው ሰርተው ከአፍሪካውያን ኮሎናይዜሽን እንዲሸል እንዳደረጉት እንደሚል አድርጌ የኢትዮጵያን ታሪክ በሳይፋይ ለመተረክ አቀረበ እና ሪስፖንሱም በጣም ደስ የሚል ነው።
በሆሊውድ ፊልሞች ስናይ ብዙ ጊዜ ኤሊያኖች አሜሪካ ነው የሚያርፉት፣ ለመጀመሪያ ጊዜ አፍሪካ ያርፋሉ ማለት ነው።
ልክ ነሽ፣ በጣም በጣም ልክ ነሽ። እና የዛ ታሪክ ላይ የተለያዩ አፍሪካን ኔሽኖች ሀገሮች ከታንዛኒያም ያለው ከናይጄሪያም ያለው ከሁሉም ያለው አብሮ መስራት ምን እንደሚመስል በልዩነት አለመከፋፈል ለማስተማር በጣም ደስ የሚል ታሪክ ያዘጋጅ ነው ብዬ አምናለሁ።
በአማርኛና በእንግሊዝኛ ታትሞ ለሕፃናት ይቀርብ የነበረው ጀንበር አሁን ዓለም አቀፍ ገበያ ውስጥ መግባት እንዲችል ከሰፊ ልብ ትልቅ ህልም ተቋም ጋር በመሆን ፈረንሳይኛ፣ ስፓኒሽ፣ ስዋሂሊና ግሪክን ጨምሮ በ11 ቋንቋዎች እየተተረጎመ ሲሆን ይህም ኢትዮጵያን በዓለም መድረክ ለማስተዋወቅ አቅም እንዳለው ብስራት ይገልጻል።
እንደዚህ አይነት የአፍሪካን ጀመር ድርድናዎችን ታሪክ አንደኛ ማግኘት ራሱ በጣም ከባድ ነው። ከዛ በላይ ደግሞ ከኛ ከኢትዮጵያ አልፎ የኢትዮጵያን ባህል የኢትዮጵያውያንን ማንነት ደግሞ ለተለያዩ ሀገር ሰዎች በራሳቸው ቋንቋ ማስተዋወቅ ማለት እንግዲህ በጣም ደስ የሚለው በጣም እነዚህ ማበቀን ይገርል በጣም አመሰግናለሁ።
ጀንበርና ሌሎች አፍሪካዊ ልዕለ ሀያል ገጸ ባህሪያት የሚገኙባቸው መጽሐፍት ከድህረ ገጽ ላይ ሽያጭ በተጨማሪ የኢትዮጵያ ሕጻናት በነጻ እንዲያነቧቸው አዲስ አበባ በሚገኘው ወመዘክር ቤተ መጽሐፍት ይገኛሉ። ገጸ ባህሪያቱን በአኒሜሽን ፊልምና በቪዲዮ ጨዋታዎች መልኩ ማቅረብ ደግሞ ቀጣዩ የብስራት ህልም ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ታሪኩ ለሚስበው የምሽቱ የትምህርት ቅንብሯ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ተከታዩ አሁን ሳምንታዊው ንግድና ምጣኔ ሀብት ነው። ኢትዮጵያ በተያዘው የበጀት ዓመት 7 ወራት ውስጥ ከውጪ ንግድ 2.76 ቢሊዮን የአሜሪካ ዶላር ገቢ ለማግኘት አቅዳ 2 ቢሊዮን ዶላር ብቻ አግኝታለች። የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን በሰጠው መግለጫ እንዳስታወቀው ለዚህም ምክንያቱ በአቅርቦት እጥረት፣ በዓለም ገበያ ፍላጎት መቀነስና እንዲሁም የኮንትሮባንድ ዝውውር የወጪ ንግድ ገቢ እቅዱ በሚፈለገው ደረጃ ሳይሳካ ቀርቷል ነው ያለው ሚኒስትሩ። የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ዩኒቨርሲቲው የምጣኔ ሀብት መምህር ዶክተር አረጋ ሽመቴና ሚኒሶታ ክፍለ ግዛት እዚህ ዩናይት ስቴትስ ውስጥ የሚኒሶታ ዩኒቨርሲቲ የምጣኔ ሀብት መምህሩ ዶክተር በዳሶ ታደሰ ግን መንግስት የሰጠው ምክንያት አሳማኝነት የሚጎድለው ከሰላም እጦትና ከኢኮኖሚ ፖሊሲ ግድፈት የተነሳ ነው ሲሉ ይሞግታሉ። ደረጀ ደስታ ለምሽቱ ንግድና ምጣኔ ሀብት ቅንብሩ እንዲህ አሰናድቶታል።
በዚህ ዓመት የአገር ውስጥ ፍላጎቷን አሟልታ ወደ 30 ሚሊዮን ኩንታል ስንዴ ወደ ውጭ እንደምትልክ ያስታወቀችውና ባለፈው ዓመት እስከዛሬ ታይቶ የማይታወቅ ከፍተኛ የውጭ ምንዛሪ ከቡና ንግድ ማስመዝገቧን የገለጸችው ኢትዮጵያ አጠቃላይ የውጭ ንግድ ገቢዋ መቀነሱን የንግድና ቀጠናዊ ትስስር ሚኒስቴር ሰሞኑን በሰጠው መግለጫ አስታውቋል። ባለፉት 6 ወራት የተገኘውም የውጭ ንግድ ካለፈው ዓመት ጋር ሲነጻጸር የ6.9% ቅናሽ ማስመዝገቡን፣ ይህም በአቅርቦት እጥረት፣ በዓለም አቀፍ ገበያ ፍላጎት መቀነስ እንዲሁም በኮንትሮባንድ ምክንያት የውጭ ንግድ የንግድ ገቢ እቅዱ በሚፈለገው ደረጃ ሳይሳካ መቅረቱን ቀደም ሲል በሚኒስቴሩ የሚኒስትሩ አማካሪ አቶ መስፍን የካቲት 6 2015 ዓ.ም መግለጻቸውን ከንግድና ቀጠናዊ ትስስር ሚኒስቴር ድረገጽ ያገኘነው መረጃ ያመለክታል። የብሔራዊ ባንክ ገዢ ዶክተር ኢናገር ደሴ ህዳር 29 2015 የበጀት ዓመቱን የሶስት ወራት አፈጻጸም ለምክር ቤቱ ባቀረቡበት ወቅት በተጠቀሰው ጊዜ ውስጥ ከውጭ ንግድ የተገኘው 977 ሚሊዮን ዶላር መሆኑን ጠቅሰው የገቢ ምርቶችን በተመለከተ ግን ከ3.6 ቢሊዮን ዶላር በላይ መውጣቱን፣ ይህም የወጪና የገቢው ንግድ ከፍተኛ ክፍተት እንዳለው ያመለከተ ነው ብለዋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አረጋሹ መቴ ይህ የንግድ ሚዛን መዛባት በኢትዮጵያ ለረጅም ጊዜ የኖረ በመሆኑ እንዲህ በአጭር ጊዜ የሚስተካከል አለመሆኑን ይገልጻሉ።
የኢትዮጵያ የንግድ ሚዛን የተዛባ ነው። አሁንም በዛው እንደተዛባ ነው እየቀጠለ ያለው። ስለዚህ በአጭር ጊዜ በሰባት ወር አይደለም በአመትና በሁለት አመትም ሊስተካከል አይችልም። ከእቅድ አንጻር ነው አሁን መንግስት ሪፖርት ያደረገው። ንግድና ቀጠናዊ ትስስር ካቀድኩት አንጻር ያገኘሁትኝ አነስተኛ ነው ወይም የቅዴን ሙሉ መክፈሰን አቺቭ አላረኩም የሚለውን ነገር ነው አሁን ያወጣው እንጂ የውጭ የሚላከውና ወደ ሀገር ውስጥ የሚገባው ለረጅም ጊዜ ምናልባትም ለ40ና ከዛ በላይ አመታት የኢትዮጵያ ሳይመጣጠም የቀረው የቅዱ ልዩነት ነው አሁን መንግስት ቀንቶብኛል ያለው።
የብሔራዊ ባንክ ገዢውን ሪፖርት ያደመጠው ቋሚ ኮሚቴ በገቢና ወጪ ንግድ መካከል ያለውን የንግድ ሚዛን ከዚህ የበለጠ እንዳይሰፋ በትኩረት መስራት እንዲሁም የገንዘብና የፊስካል ፖሊሲዎች በጥብቅ ሊተገበሩ እንደሚገባ ማስገንዘቡ በወቅቱ ተዘግቧል። በኢትዮጵያ የውጭ ንግድ ዙሪያ ሲነገሩ የቆዩ መረጃዎች ግን ከዚህ የተለየ ገጽታ ያላቸው ናቸው። ለምሳሌ ኢትዮጵያ ቡና ወደ ውጭ መላክ ከጀመረችበት ጊዜ አንስቶ በ2014 ዓ.ም የላከችውን ያህል ከፍተኛ መጠን ያለው ቡና ልካና ከፍተኛ የውጭ ምንዛሪ አግኝታ አታውቅም። በ300 ሺህ ቶን ቡና 1.4 ቢሊዮን ዶላር አግኝታለች እየተባለ በመንግስት መገናኛ ብዙሃን እንደ ስኬት ሲነገር ቆይቷል። በሌላም በኩል ይህ የሆነው የብራዚል ቡና በድርቅና በውርጭ በመመታቱ ቀደም ሲል ከነበረው ጭማሪ በማሳየቱ ከፍተኛ የውጭ ምንዛሪ ሊገኝ ይችላል የሚል መከራከሪያም ተነስተዋል። ይህም ሆኖ ግን በ2014 ከተመረተው የ652 ሺህ ቶን ውስጥ ለውጭ ገበያው የቀረበው 300 ሺህ የሚሆነው ሲሆን ከግማሽ በላይ የሚሆን ለአገር ውስጥ ፍጆታ የዋለ መሆኑ ተዘግቧል። ይህ የውጭ ንግዱ በቋሚ መሰረት ላይ ስለመቆሙና ከአገር ውስጥ ፍጆታዎች ጋር ስለመገናዘቡ ጥያቄዎችን ያስነሳል። ሰሞኑን በተያያዘው ዓመት የአገር ውስጥ ፍጆታን ሸፍኖ ለውጭ ገበያ ይቀርባል ከተባለው የስንዴ ምርትም ጋር ተመሳሳይ ጥያቄ የሚያነሱ አሉ። ዶክተር አረጋ የአገር ውስጥ ፍላጎትና ለውጭ ገበያ ይቀርባል የተባለውን ያነጻጽራሉ።
ስንዴ መላክ የተጀመረው በአሁን ይሄ ሪፖርት ከወጣ በኋላ ነው። ስንዴውም ትክክለኛ ኤክስፖርት መደረግ ያለበት ነው ወይ ስንል እሱም ሌላ ጥያቄ ነው። ነገራችን ላይ የሀገር ውስጥ ፍላጎቱና አቅርቦቱ በማይጣጣምበት ጊዜ ሀገር ውስጥ ወደ 7 ሚሊዮን ቶን ስንዴ ይፈለጋል። አገሪቱ ማምረት የምችለው ግን ወደ 5.2 ሚሊዮን ቶን ነው በአመት። በጣም ከፍተኛ ምረት አመረት እዚህ ላይ 5.2 ሚሊዮን። ያ ማለት የ1.5 ሚሊዮን ቶን የአቅርቦትና ፍላጎት ልዩነት አለባት ሀገር ስንዴ ብቻ ማለት ነው።
የንግድና ቀጠናዊ ትስስር ሚኒስትሩ አቶ ገብረ መስቀል ጫላ ወደ ውጭ የሚላከው ይህ የስንዴ ምርት ከአገር ውስጥ ፍጆታ የተረፈ መሆኑን በመግለጽ ከዚህ እውነታ በተጻረረ እየቀረበ ያለው አስተያየት ሊታረም እንደሚገባ ማሳሰባቸውም በሚኒስቴሩ ድረገጽ ላይ ተመልክቷል። በሚኒሶታ ስቴት ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር በዳሶ ታደሰ ግን በዚህ አይስማሙም።
ምኞትና ተግባር የተለያየ ነው። አይዲያው ጥሩ ነው። የኤክስፖርት ፋፋት የኤክስፖርት ዴስቲኔሽን ገበያዎችን ለማስፋፋት መጣር ጥሩ ነው። ግን ኤክስፖርት ማድረግ ሌላ ነገር ነው። ጥረት ይጠይቃል። የሀገር ሰላምን ይጠይቃል። ሰውና ሰራተኛው በስራውን እንዲወድና እንዲቀጥል ማድረግ ያስፈልጋል። ውጭ ምንዛሪ ገቢ መቀነስ ለእኔ በኢኮኖሚክስ ስመለከተው ከሚገርም ወይም የሚደንቅ ነገር አይደለም። አብዛኛው የኢትዮጵያ ፓርት ያለመረጋጋት ያለበት ሁኔታ ስለሆነ ይሄ ከሀገር ውስጥ ነው። ከውጭ ሀገር ደግሞ በዛ ባለመረጋጋት የተነሳ የተለያዩ ሀገሮች የተለያየ ማዕቀብ ለማድረግ እና ይሄ የውጭ ገቢ ምንዛሪ እንዲቀንስ ሊያደርግ ይችላል። ከሁሉም በላይ አንደኛ ምርት ይቀንሳል፣ ሁለተኛ ዴስቲኔሽን ምርቱን የሚልኩበት ሀገር ይቀንሳል፣ ሶስተኛ ይልኩት የነበረው ፕሮዳክት አይነት አማውንቱ ሊቀንስ ይችላል እና ከዚህ የተነሳ ሎጂስቲካል ፖለቲካል ኢሹስ ተደማምረው የሀገሪቱን የውጭ ምንዛሪ የውጭ የንግድ ገቢ ሊቀንሱ ይችላሉ።
የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪና የኤክስፖርት ኮሚቴው አስተባባሪ አምባሳደር ግርማ ብሩም ኢትዮጵያ በዘንድሮው ዓመት የአገር ውስጥ ፍጆታዋን ሸፍና 32 ሚሊዮን ኩንታል ስንዴ ለውጭ ገበያ የማቅረብ አቅም አላት ማለታቸው ተዘግቧል። በሚኒሶታ ስቴት ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር በዳሶ ታደሰ ይህ ምኞት ነው ይላሉ።
ተስፋቸው ምኞታቸው ፕራክቲካል ቢሆን ደስ ይለኛል። ግን አንድ ኢኮኖሚስት ማየት የምፈልገው ዴታ ነው፣ ፋክት ነው። ሪፖርት ወይም ሚኒስትሩ ወይም የአንድ የሀገሪቷ ባለስልጣን ያሉትን ሳይሆን ያስቀመጡትን ሪፖርት ነው ማየው። ለምሳሌ ከስንዴን ጀምር። አብዛኛው የኢትዮጵያ ህዝብ እየተራበ ነው፣ በቂ ምግብ የለውም እና ስንዴን ኤክስፖርት ልናደርግ ተዘጋጅተናል ማለት ትንሽ ይቸግራል። ምናልባት ቡና ኤክስፖርት እናደርጋለን ቢሉ እና ቢቀጥሉበት ወይም ያንን ኤክስፖርት ጨምረናል ቢሉ የሚመስል ነገር ነው። ምክንያቱም ቡና ቤዚክ ኮንሰምፕሽን አይተም አይደለም፣ ኔሴሲቲ አይተም አይደለም። ምግብን የመሰለ ነገር ግን ኤክስፖርት እናደርጋለን ማለት ህዝቡ በልቶ የሚያድረውን በቂ መጠን ያለ ለፕሮዳክሽን አለ ማለት ግን ፋክቱ የሚያሳየው ሌላ ነው። ህዝቡ እየተራበ ነው።
ከዶክተር በዳሶ ሀሳብ የተለየ አቋም ያላቸው ዶክተር አረጋ መንግስት የአገር ውስጥ ፍጆታን ሳያሟላ ምርትን ወደ ውጭ መላኩ ችግር አለመሆኑን ገልጸው አገር ውስጥ ስለተረፈ ነው ወደ ውጭ የሚላከው የሚለውን እንደማይቀበሉ ይገልጻሉ።
የውጭ መላክ ነበረባት ወይ? ዶላር ያስፈልገናል፣ የውጭ ምንዛሪ ያስፈልገናል። አዎ በጣም ያስፈልገናል። መሰረታዊ የሆኑ ነገሮችን ከውጭ ስለምናስመጣ መድኃኒት እናስመጣለን፣ ነዳጅ እናስመጣለን፣ ማዳበሪያ ማስመጣት አለብን። ስለዚህ ዘንድሮ እንደምንም ብለን ወደ ውጭ ልከን ከርሞ ሌላ ጥሩ ምርት ሊያስመርተን የሚችል ግብአት ማግኘት ከሆነ አላማው ወደ ውጭ መላኩ ስህተት ነው እያልን የሀገር ውስጥ ምርት ስለተሟላና ፍላጎት ስለተሟላና የተትረፈረፈ ምርት ስላለን ነው የሚለው ግን በጭራሽ አያስኬድም። እንደዛ ቢሆን ኖሮ ሀገር ውስጥ ዋጋ ልዩነቱ እንዲከፍ ባላለ ነበር። ዋጋ ግሽበቱ በአሁኑ ጥር ወር ላይ ራሱ ያን ያህል ባልደረሰ ነበር። የሀገር ውስጥ ገበያ ዋጋውም የስንዴን ራሱ እንኳን ብትወስደው በከፍተኛ ሁኔታ እየጨመረ ነው ያለው። አሁን ላይ የሚስተዋሉት ነገሮች ደግሞ የመንግስት ግዢ ትክክለኛውን ገበያ መር በተከተለ መልኩ ገዝቶ አይደለም ወደ ውጭ እየላከ ያለው ነው የሚያመለክቱት ነገሮች። ምክንያቱም የስንዴ ኢንፎርማል ግብይት እየተፈጠረ ነው የተወሰኑ አካባቢዎች። ምን አይነት ነገሮች አሉ?
አድማጮች፣ በዚህ ዘገባ ዙሪያ የምጣኔ ሀብት ባለሙያዎች በማነጋገር ያቀረብነው ዘገባ በዚሁ አላበቃም። ከመንግስት ባለስልጣናትም ያገኘነውን መረጃ አካተን ቀሪውን ዝግጅት ወደፊት ለማቅረብ እንሞክራለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታንና እንግዶቹን ወቅታዊ ትኩረት ለሚሹት ርዕሰ ጉዳዮች ላይ ላተኮረ ቅንብሩ አመሰግናለሁ። አድማጮች፣ አሁን ወቅታዊ ማሳሰቢያ አለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ክቡራትና ክቡራን አድማጭ ተመልካቾቻችን ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ለምሽቱ የመጨረሻ ወዳደረግነው ቅንብር ልውሰዳችሁ። በዚህ ቅንብር ወደ ጎረቤት ኬንያ ነው የምንሻገረው። ግዙፎቹ የኬንያ የአበባ እርሻዎች በፀሐይ ብርሃን ኃይል መጠቀም ጀምረዋል ይላል የኬንያ ጽጌረዳና ኮርኔሽን አበባዎች አምራቾች። የአየር ንብረት ለውጥን ለመታገል በፀሐይ ብርሃን ኃይል መጠቀም ጀምረዋል። ይህም በተመለከተም የተሰናዳው ከተያያዘው ፋይል ጋር ይከታተሉ ይለናል ጁማ ማጃንጋ ከኬንያ ናኩሩ ወረዳ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ ባሰናዳችው ተከታዩ ቅንብር
አግሪፍሎራ ኬንያ በተባለው ናኩሩ ወረዳ ውስጥ የሚገኝ የአበባ ማምረቻ ሰራተኛው በሥራ ብዛት ተጠምዶ ሲሯሯጥ ይታያል። የፍቅረኞች ቀን ቫለንታይንስ ዴይ ዋዜማ ነበርና ጊዜው በየዓመቱ ለዓለም የአበባ አምራቾች እጅግ ሥራ የሚበዛበት ጊዜ ነው። ኬንያ በየዓመቱ ወደ ውጪ በመተለከው የአበባ ምርት ብዙ መቶ ሚሊዮን ዶላር ገቢ ታገኛለች። በዚያው ልክ ደግሞ የአበባ ኢንዱስትሪው የተፈጥሮ አካባቢውን በመበከል እየተወነጀለ ነው። የተፈጥሮ አካባቢ አያያዝ ተከታታይ የሆኑት ኤሊዛቤት ኪማኒ እንዲህ ሲሉ ያስረዳሉ።
The industry has been under a lot of scrutiny, both locally and internationally, and we've had to deal with a lot of issues of environmental pollution.
የኢንዱስትሪው አሰራር በሀገር ውስጥም ባለም አቀፍ ደረጃም ብዙ ክትትል እየተደረገበት ነው። የተፈጥሮ አካባቢ ብክለት፣ የሰራተኞች ሰብአዊ መብት ጥሰት ችግሮችን እየተመለከትን ነው።
የተፈጥሮ አካባቢ ጥበቃ ተሟጋቾች የአፍሪካ ኢንዱስትሪዎች ወደ አረንጓዴ የኃይል ምንጭ የመዞር እድል እንዳላቸው ይናገራሉ። ሪቻርድ ሞናንግ የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ቢሮ የአፍሪካ ክፍል ኃላፊ ናቸው። እንዲህ ሲሉ ነው የሚያስረዱት።
Focus on leveraging clean energy solutions, sun, hydro, geothermal.
ይህም በፀሐይ በውሃና ከመሬት ውስጥ ሙቀት በሚገኝ ጂኦተርማል በሚባለው ንጹህ የኃይል ምንጭ መጠቀም ማለት ነው። የአበባ ኢንዱስትሪውን በተለይም የኬንያን የአበባ ኢንዱስትሪ ስንመለከት ንጹህ ኃይል ምንጭ መጠቀም ጀምረዋል።
የኬንያ የአበባ አምራቾች የካርቦን ልቀትን ለመቀነስና የአየር ንብረት ለውጥን ለመታገል በሚል በቅርብ ዓመታት ለመብራትና ለተለያዩ መጠቀሚያ መሳሪያዎቻቸው የፀሐይ ብርሃን ኃይል መጠቀም መጀመራቸውን ይናገራሉ። ቻርልስ ሙሌምባ የአግሪ ፍሎራ ኬንያ ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ነው የሚያስረዱት።
By embracing solar, we are trying to control the emission of carbon dioxide.
የፀሐይ ብርሃን ኃይል በመጠቀም ከእርሻ ስራችን ወደ ከባቢው የሚመጣውን የካርቦን ዳይኦክሳይድ መጠን ለመቀነስ በመሞከር ላይ ነን። ከፀሐይ ብርሃን በሚገኝ ኃይል በመጠቀም በየወሩ ወደ ከባቢው የሚወጣውን የካርቦን ዳይኦክሳይድ መጠን በ52 ቶን ለመቀነስ እንችላለን የሚል ግምት ይዘናል። ይህም በአመት 600 ቶን ካርቦን ዳይኦክሳይድ ማለት ነው።
በፀሐይ ብርሃን ኃይል መጠቀማቸው ወጪያቸውን እንደቀነሰላቸው የአበባ አምራቾቹ ይናገራሉ። ራፋኤል ኬፕቲስ በኬንያ ሪፍት ቫሊ ክፍለ ግዛት የሚገኘው ሲያን ፍላወር ግሩፕ የተባለ የአበባ አምራች ኩባንያ የፋይናንስ ኃላፊ ናቸው።
Our normal cost of power for our all farms ranges between $90,000 to $100,000 a month.
ለሁሉም እርሻዎቻችን በወር የምናወጣው ወጪ ከ90,000 እስከ 100,000 ዶላር ይሆናል። አሁን እንደምናየው ከሆነ የዚያን ወጪ 40% ማለትም በወር 40,000 ዶላር ገደማ እየቀነስን ነው።
ታዲያ እንደ አግሪ ፍሎራ ያሉት የአበባ አምራች ድርጅቶች የኃይል ምንጫቸውን ወደ ፀሐይ ኃይል ለማዛወር ጥረት እያደረጉ ቢሆንም የሚያገኙትን ኃይል ሁሉንም የማከማቸት አቅሙ ደግሞ የላቸውም። የኢንዱስትሪው ባለስልጣናት እንደሚናገሩት ይህ የሆነበት ምክንያት ክምችታቸው በብሔራዊው የኤሌክትሪክ ኃይል ማከማቻና ማከፋፈያ ላይ እንዲቀመጥ የሀገሪቱ ሕግ ስለማይፈቅድ ነው። የተፈጥሮ አካባቢ ደህንነት አዋቂዎች ታዲያ የአፍሪካ መንግስታት የፀሐይ ኃይል በይበልጥ ጥቅም ላይ እንዲውል ማበረታታት እንዳለባቸው ነው የሚያሳስቡት። እንደገና የመንግስታቱ ድርጅት የተፈጥሮ አካባቢ ጥበቃ ፕሮግራም የአፍሪካ ክፍል ኃላፊው ሪቻርድ ሙናንግ ያስረዳሉ።
The fly industry that you mentioned, investing in clean energy and specifically solar and making their full operation 100% solar.
የጠቀስከው የአበባ ኢንዱስትሪና በንጹህ ኃይል ምንጭ ላይ በተለይም በፀሐይ ብርሃን ኃይል መዋለ ንዋይ አፍስሶ 100% እንዲጠቀምበት ሲፈለግ አሁን የሚሰራበትን ትቶ ወደዚያ ማምራቱ እንደሚሻል ማየት አለበት።
ከፀሐይ ብርሃን የሚገኘው የኤሌክትሪክ ኃይል የሚጠይቀው ወጪ እርካሽ መሆኑ ኢንዱስትሪው በተለይ እንደ ሰሞኑ እንደ ቫለንታይንስ ዴይ ወይም የፍቅረኞች ቀን በመሳሰለው ጊዜ የበለጠ ትርፍ እንዲያገኝ ይረዳዋል። ኢቮኒ ታይሮፕ ናይሮቢ ውስጥ የሚሰሩ የአበባ ኢንዱስትሪ ጉዳይ አዋቂ ናቸው።
Valentine is very important in the flower calendar. It's the time when, of course, it's the time for love.
ቫለንታይንስ ዴይ ለአበባ ኢንዱስትሪው በጣም ትልቅ ቀን ነው። ይህ የፍቅረኞች ቀን ለአበባ አምራቾች ደግሞ ትልቅ ሽያጭ የሚከናወንበት ጊዜ ነው።
እናም ሸማቾች ስለ አካባቢ ጥበቃና ስለ አየር ንብረት ለውጥ በይበልጥ ያወቁ በሄዱ መጠን የአበባ አምራቾችም ባረንጓዴ የኃይል ምንጭ እንዲጠቀሙ እንደሚበረታቱ የተፈጥሮ አካባቢ ጥበቃ ተሟጋቾች ይናገራሉ።
ቆንጅታየን ለቅንብሩ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያሰናዳናቸውንም በዚሁ ማጠናቀቃችን ነው። ያስተናግድኳቸው አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ አሁን ደግሞ ተተኪው ስርጭት መሐንዲሳችን ኮርኔሊየስ ነው። የምሽቱን ቅንብሮች እንግዲህ በዚሁ እናበቃና ቀጠሮ ሰጥተን እንለያያለን። ነገ ከምሽት 3 ሰዓት ላይ እንመለሳለን። በእኔ በኩል ሰላም፣ ደህና ደሩ። Thank you.